voice of America.
እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 1 2007 ዓመተ ምህረት ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው።
ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው ምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል።
አቶ ግርማ ሸለመ የሰራተኛና ማህበራዊ ጉዳይ ሚኒስቴር ቃል አቀባይ ናቸው። ወደ አረብ ሀገሮች ለስራ ስለሚሄዱ ኢትዮጵያውያን ለቪኦኤ ከተናገሩት የተቀነጨበ ነው ዘገባ አለን።
ከተለያየ ቦታ ከተለያየ አቅጣጫ ኢኮኖሚስት ደግሞ የሲኢኦ እና በዛ በላይ ደረጃ ያሉ ሰዎች ናቸው። እዚህ ኢቨንት ላይ የሚመጡ ዲሲዥን ሜከርስ ወሳኞች ናቸው።
አቶ አዲስ አለማየሁ ናቸው የሰማችኋቸው። 251 የሚባል የግንኙነት ወይም ኮሚኒኬሽንስ ኩባንያ ስራ አስኪያጅ ናቸው። ዘ ኢኮኖሚስት ስለሚያዘጋጀው ጉባኤ ኢትዮጵያ ወይም ሳሚት ኢትዮጵያ ከተናገሩት የተወሰደ ነው። በስፋት ጠብቋቸው።
ዩ ሬፕሬዘንት the energy, the optimism, the strength, the future of the
እናንተ የመላ አፍሪካን ኃይል የወደፊት ብሩህ ተስፋ ጥንካሬና እጣፈንታንም ነው የምትወክሉ።
የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። እኚህ ደግሞ የሰማችኋቸው ምሽቱ ካሉን ዘገባዎች አንዱ ናቸው። የአፍሪካ ወጣት መሪዎች የማንዴላ ዋሽንግተን ፌሎሺፕ ስብሰባ ማጠቃለያ ዘገባለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል።
እንደምን አምሽታችኋል። ቀጣይ የዩናይትድ ስቴትስ ፕሬዚዳንት ለመሆኑ ውድድር ውስጥ ከገቡት 17 ሪፐብሊካን ተፎካካሪዎች አስሩ ትናንት ማታ የመጀመሪያ ክርክራቸውን አደረጉ ይላል ዘጋቢያችን ጂም ማሎን። በትናንቱ የሪፐብሊካኖች የመጀመሪያ ዙር ክርክር ትልቅ ትኩረት የተደረገው በዶናልድ ትራምፕ ላይ መሆኑን የገለጠው ጂም ማሎን በእርግጥም እሳቸው ራሳቸውም ቢሆኑ ከዛ ትኩረት ሳቢ ሁኔታ ውስጥ ሊወጡ አልፈልጉም ብሏል። ነገር ግን እርሳቸው ብቻ ነበሩ ከአስሩም ተፎካካሪዎች መካከል መጨረሻ ላይ የሪፐብሊካኖች እጩ ሆኖ የሚቀርበውን ሰው ያልደገፉ ወይም ደግሞ እንደ ሶስተኛ ነጻ ፓርቲ ሆኖ ለመቅረብ ፍላጎት ያላሳዩ ብሏል ጂም ማሎን በዘገባው። ከኢራን ጋር የተደረሰውን የኒኩሌር ስምምነት አንድ ታዋቂ የዲሞክራቲክ ፓርቲ አባል በብርቱ ነቀፉት። ስምምነቱ በምክር ቤቱ አባላት ተቀባይነት እንዲያገኝ ፕሬዚዳንት ባራክ ኦባማ ብርቱ ጥረት እያደረጉ መሆናቸው ይታወቃል። የፕሬዚዳንት ኦባማ ከፍተኛ ደጋፊ ከሆኑት መካከል አንዱ የሆኑት ዲሞክራቱ ሴናተር ቻክ ሹመር አውጥቼና አውርጄ ካሰብኩበት በኋላ አዝናለሁ፣ ከተቃዋሚዎቹ ጋር ለመቆም ወስኛለሁ አሉ። ይሁዲው የኒውዮርክ ሴናተር ሹመር በተቃራኒ ጎራ መሰለፍ ይፋ የሆኑት ከኒውዮርኩ ሌላው ይሁዲ ዲሞክራት ኤልየት ኤንግል ስምምነቱን በመቃወም መግለጫ ካወጡ በኋላ መሆኑም ታውቋል። በአንድ የሳውዲ መስጊድ ውስጥ በአጥፍቶ ጠፊ የቦምብ ፍንዳታ ለተገደሉት 15 ሰዎች ኃላፊው እኔ ነኝ ይላል እዚያው ሳውዲ የሚገኝ አዲስ የእስላማዊ መንግስትን ባዩ ነውጠኛ ቡድን አባል። የሂጃዝ ክፍለ ሀገር እስላማዊ መንግስት አባል መሆኑን የሚናገረው ይኸው ቡድን አብሃ ከተማ ውስጥ በሚገኘው መስጊድ ምዕመናን ጸሎት ላይ እንዳሉ ፍንዳታው እንዳደረሰ ተናግሯል። አብሃ በጦርነት ከምትታመሰው የመን ድንበር ጋር በምትዋሰነው የደቡብ ሳውዲ አረቢያ ከተማ አጠገብ ትገኛለች። ጥቃቱን የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጽኑ አውግዞ ራሱን እስላማዊ መንግስት የሚለው አማጺ ቡድን ለአንዴና ለመጨረሻ ጊዜ መወገድ እንዳለበትም የምክር ቤቱ አባላት በአንድ ድምፅ ተስማምተዋል። የአፍጋኒስታን የሰላምና የእርቅ ድርድር መቀጠል እንዳለበት ያሳሰበችው ፓኪስታን ለጊዜው የተቋረጠውም በታሊባኑ መሪ ሙላ ኦማር ሞት ምክንያት መሆኑን አስታውቃለች። የመከላከያ ሚኒስትሩ ከዋጂያ አሲፍ ለብሔራዊ ምክር ቤት ጉባኤ ባሰሙት የመንግስታቸው የፖሊሲ መግለጫ ታሊባኑ መሪ የሞተው ፓኪስታን ውስጥ ነው የሚለውን ክስ አስተባብለዋል። ይህን ነገር አሉ ሚኒስትሩ በድጋሜ ማስረገጥ እፈልጋለሁ። ሙላህ ኡመር አሁንም ሆነ ቀደም ሲል የሞተው ግን የተቀበረው ፓኪስታን ውስጥ አይደለም። በዚህ አወዛጋቢ ጉዳይ ውስጥ እጃችን ማስገባትም አንፈልግም ብለዋል። የፓኪስታን ባለስልጣናት ባለፈው ሳምንት ኦማር በፓኪስታኗ ካራቺ ውስጥ በሚገኝ ሆስፒታል ሲታከም ቆይቶ እንደ አውሮፓ አቆጣጠር በ2013 እንደሞተ ይፋ ተደርጓል። በመጨረሻም ታይዋንም ብርቱ ስጋት ላይ የጣለ ከፍተኛ ማዕበል ዛሬ ማምሻውን እንደሚከሰት ተገለጠ። ዜናው አበቃ።
አመሰግናለሁ አዲሱ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባችን እናልፋለን። ላልተወሰነ ጊዜ እንዲቆም የተደረገው የአረብ ሀገሮች የሥራ ስምሪት ጉዞ በመጪው ዓመት የመጀመሪያ ወራት እንደሚከፈት የሠራተኛና ማኅበራዊ ጉዳዮች ሚኒስቴር አስታውቋል። እስክንድር ፍሬው የመስሪያ ቤቱን የሕዝብ ግንኙነት ዳይሬክተር አቶ ግርማ ሸለመን አነጋግሯል። ዘገባው ይቀጥላል።
በቤት ሰራተኝነትና በሌሎችም የስራ መስኮች ለመቀጠር ወደ መካከለኛው ምስራቅ አገራት የሚሄዱ ኢትዮጵያውያን በርካታ ናቸው። እናም እነዚህ የአረብ አገራት የኢትዮጵያውያኑ መዳረሻ ሆነው ቆይተዋል። በ2001 ዓ.ም በወጣው የግል ስራና ሰራተኛ ማገናኘት አዋጅ ቁጥር 632 መሰረት የሚንቀሳቀሱ ከ400 በላይ ኤጀንሲዎችም ኢትዮጵያውያኑን ወደ መካከለኛው ምስራቅ በመላክ ስራ ላይ ተሰማርተው ነበር። በህጋዊ መንገድ ከተቋቋሙት ኤጀንሲዎች በተጨማሪ በህገ ወጥ መንገድ የሚጓዙት ለአደጋ የሚጋለጡትን በርካታ ናቸው። በእነዚህ ዜጎች ላይ የሚደርሰው እንግልትና በደልም ለጆሮ አዲስ አይደለም። ይህንኑ መነሻ ያደረገው የኢትዮጵያ መንግስት ወደ እነዚህ የአረብ አገራት የሚሄዱ የስራ ስምሪት ጉዞዎችን ካገደ ከአንድ ዓመት በላይ ተቆጥሯል። በዚህ ጊዜ ውስጥም የዜጎችን ደህንነት የበለጠ ያስጠብቃሉ የተባሉ ሁለት አዋጆች ሲረቀቁ ቆይተዋል። አንደኛው አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽረቁን የሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ግርማ ሸለመ ለቪኦኤ አስታውሰዋል።
በቅርቡ በፍትህ ሚኒስቴር ተዘጋጅቶ የጸደቀ አዋጅ አለ። ይህም አዋጅ ህገወጥ የሰዎች ዝውውርና ስደትን ለመከላከል የሚያስችል አዋጅ ማለት ነው። ይሄ በቅርቡ ሰኔ 26 አካባቢ ለህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ጸድቆ ስራ ላይም እንዲውል ተደርጓል። ይሄ አዋጅ በህገወጥ የሰዎች ዝውውር አዘዋዋሪዎች ላይ ከፍተኛ ቅጣት የሚጥል ነው። እስከ ሞት ፍርድ ድረስ የሚያስጥል አዋጅ ጸድቆ ስራ ላይ ውሏል።
ከ2001 ዓ.ም ጀምሮ ሲሰራበት የቆየውንና የግል ስራና ሰራተኛ ማገናኘት አዋጅ የሚባለውን የሚተካው አዲሱ የውጭ ሀገር የስራ ስምሪት አዋጅ ደግሞ በሚቀጥለው ዓመት መጀመሪያ እንደሚጸድቅ አቶ ግርማ ጠቁመዋል። የስራ ስምሪትን በቀጥታ የሚመለከተው ይሄኛው አዋጅ መጓዝ ለሚፈልጉ ዜጎች መስፈርቶችን እንደሚያስቀምጥም አብራርተዋል።
ይሄ አዋጁ አዲሱ አዋጅ በዋናነት ከስልጠና ጋር ተያይዞ ለዜጎቻችን ምን አይነት ስልጠና ማግኘት አለባቸው። ቀደም ሲል በነበረው አዋጅ ይሰጥ የነበረው ስልጠና በጣም አጭር ነው። ስልጠና ሳይሆን የቅድመ ጉዞ ገለጻ፣ ፕሪ ዲፓርቸር ኦሪንቴሽን የምትባለች እሷም የግማሽ ቀን ገለጻ ነች። የማስተዋወቅ ነው። ነገር ግን በአሁኑ ሰዓት ቢያንስ ከአንድ ወር እስከ 3 ወር የሚዘልቅ በሁለት መስኮች ዘርፎች ማለትም በሃውስ ኪፒንግ እና በኬር ጊቪንግ ላይ የስልጠና
በቤት አያያዝና በህጻናት እንክብካቤ ነው።
ህጻናት ሊሆን ይችላል፣ አረጋዊያት ሊሆን ይችላል። በእነዚህ እንክብካቤ ላይ ስልጠና የመስጠት የሚሰጥ ስልጠና ነው የተዘጋጀ ያለው በተለይ በአራቱ ክልሎች ማለትም በአማራ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና በትግራይ በተለይ እነዚህ አካባቢ ስደት የሚበዛበት የውጭ ሀገር የስራ ስምሪት የሚበዛበት ከመሆኑ ጋር ተያይዞ በእነዚህ አራቱ ክልሎችና በሁለቱ ከተማ መስተዳድሮች በድሬዳዋና አዲስ አበባ ለመስጠት የተለያዩ ከትምህርት ሚኒስቴርና ቴክኒክና ሙያ ማሰልጠኛ ተቋም ጋር በመሆን ካሪኩለም ተቀርጿል።
ስርዓተ ትምህርት ተቀርጾ
ዜጎቻችን ከዚህ ቀደም የነበረው ባለመማራቸው ሰልጥኖ ባለመሄዳቸው ከአሰሪዎቻቸው ጋር የማይስማሙበት ሁኔታ ነው የነበረው። አሰሪው ለሚከፍለው ክፍያ ተመጣጣኝ ስራ ነው የሚፈልገው። ሰልጥነው ካለመሄዳቸው ደግሞ ካሰሪዎቻቸው ጋር የማይገናኝ የማይስማሙበት ሁኔታ ነው የነበረው።
ከዚህ ለግን አቶ ግርማ ሰልጣናው የሚሰጠው አሁን ገለጻው የሚሰጠው በእናንተ እንደነበር አስተዋሳለሁ። በሰራተኛና ማህበራዊ ጉዳይ ሚኒስቴር ነው ግማሽ ቀን ገለጻ የተሰጣቸው የነበረው ወደ ተለያዩ የመካከለኛው ምስራቅ ሀገራት የሚሄዱ ኢትዮጵያውያን በአብዛኛው ሴቶች እና አሁን ግን በአዲሱ አዋጅ መሰረት ስልጣናውን የሚሰጠው እናንተ መስሪያ ቤት ሆኖ ይቀጥላል ወይስ ቀድም ያሏቸው ከ400 በላይ ኤጀንሲዎች ብለዋል እርግጥ እንደገና መመዝገብ እንዳለባቸውም ሰምተናል። ማን ነው የሚሰጠው ይሄን ስልጣና?
ህጋዊ ሆኖ ፍቃድ የሚያወጡ ኤጀንሲዎች በራሳቸው የሚሰጡ ስልጣና ይኖራል። የሚልኩትን ሰው መብቱ ደህንነቱ ክብሩ እንዲጠበቅ በሰላም ሄዶ ሰርቶ እንዲመለስ ኤጀንሲው በራሱ የሚሰጣቸው ስልጣናዎች የሚሰጣቸው ምክሮች በራሱ ይኖራል። ነገር ግን እንደ መንግስት ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው ምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል። በእነዚህ ክልሎች ባሉት ቴክኒክና ሙያ ተቋማት ነው ስልጠናው የሚሰጠው። በእነዚህ ቀደም በተከስኳቸው በአራቱ ክልሎችና በሁለቱ ከተማ መስተዳድሮች ባሉ ቴክኒክና ሙያ ተቋማት በካሪኩለሙ መሰረት ይሰለጥናሉ። እነዚህ ልጆች ሰለጠኑ ማለት እንደ መንግስት በቀጥታ ውጪ ለመላክም አይደለም። ይህም ወደ ተለያዩ የአረብ ሀገራት በሚሄዱበት ጊዜ ሰልጥኖ ማይሄዱ አንዱ ነው። ነገር ግን በሀገር ውስጥም በዚህ መስክ በሚፈጠረው ስራ እንዲሳተፉ ለማድረግም ጭምር ነው። ስለዚህ እነዚህ ልጆች በሚሰለጥኑበት ጊዜ ከሌሎች ተቋማት ጋር የስራ አፓረንት ይወጣሉ።
የተግባር ላይ ልምምድ
በሚወጡበት ጊዜ እዛው ሊቀጠሩ የሚችሉበት ሁኔታ ይኖራል። እዛው የሚቀሩበት ሁኔታ ሊኖር ይችላል። የስራ እንትን በመፍጠር በማገናኘት ይኖራሉ። ዞሮ ዞሮ ስልጠናው ያው በቴክኒክና ሙያ ተቋማት በአሰልጣኞች አማካኝነት የሚሰጥ ይሆናል።
በኢትዮጵያ መደበኛ ትምህርት ውስጥ እስከዚህ ክፍል እየተማረች የሚላለው ለምሳሌ አዋጁ
ደሞዛቸው ይታያል፣ የትምህርት ደረጃቸው ይጠቀሳል፣ የስልጠና ሁኔታዎች ይኖራሉ። በአጠቃላይ የዜጎቻችንን መብትና ደህንነት ክብር ሊያስጠብቁ የሚችሉ ነገሮች እንዲያቅፍ ተደርጎ ነው አዋጁ የተዘጋጀው።
ለስራ ስምሪት እንደሚሄዱት ኢትዮጵያውያን ሁሉ እነርሱን የሚልኩት ኤጀንሲዎችም ተጨማሪ መስፈርቶችን እንዲያሟሉ አዋጁ ይጠይቃል። ይሄው የውጭ ሀገር የስራ ስምሪት አዋጅ በህዝብ ተወካዮች ምክር ቤት ሲታይ መቆየቱንና በመጪው የ2008 ዓመተ ምህረት መጀመሪያ ይጸድቃል ተብሎ እንደሚጠበቅ አቶ ግርማ ጠቁመዋል። በዚሁ በ2008 ዓመተ ምህረት የመጀመሪያ ወራትም ወደ አረብ ሀገራት የሚደረገው የስራ ስምሪት ጉዞ እንደገና እንደሚጀመር አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ጉባኤ የተሰኘና በሀገሪቱ የምጣኔ ሀብት ልዩ ልዩ ጉዳዮች ላይ የሚወያይ ዓለም አቀፍ ጉባኤ በመጪው ዓመት ጥቅምት ውስጥ ወይም በመጋባደጃው አካባቢ እንደሚካሄድ ተገልጿል። የጉባኤው አዘጋጅ ዘ ኢኮኖሚስት መጽሔት ነው። ለጉባኤው በኢትዮጵያ መዘጋጀት የተለያዩ የመጽሔቱ ደንበኞች ጥያቄና የኢትዮጵያ መንግስት ፍላጎትም ምክንያት መሆኑ ተነግሯል። መለስካቸው አመሃ ያጠናቀረው ዘገባ አለ።
እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 28ና 29 2015 ወይም ጥቅምት 18ና 19 2008 ዓ ም እንደሚካሄድ የሚጠበቀው ኢትዮጵያን ሰሚት በአማርኛ የኢትዮጵያ ጉባኤ ማለት ይቻላል መነሻው በሀገሪቱ የሚታየው ፈጣን የኢኮኖሚ እድገትና የውጭ ባለ ሀብቶች በዚህ ምጣኔ ሀብታዊ እድገት ውስጥ ለመሳተፍ ያላቸው ብርቱ ፍላጎት እንደሆነ የዘ ኢኮኖሚስት የሁነቶች ወይንም ኤቨንስ የመርሃ ግብር ኃላፊ ማይክል ኦክስ አስረድተዋል። ማይክል ኦክስ እንዳሉት ከሆነ እንደ አውሮፓውያን ዘመን አቆጣጠር በ2014 ወደ ምስራቅ አፍሪካ ከገባው 6.8 ቢሊዮን ዶላር ቀጥተኛ የውጭ መዋለ ነዋይ 1.2 ቢሊዮን ዶላሩ ወደ ኢትዮጵያ የገባ ነው። ይሄ ደግሞ በዚች ሀገር ውስጥ ለመስራት ያለውን ከፍተኛ የውጭ ባለሀብቶች ፍላጎት ያሳያል ብለዋል ማይክል ኦክስ። ይህ ጉባኤ የተዘጋጀውም በእነዚህና በኢትዮጵያ መንግስት ይሁንታ እንደሆነ ይናገሩና ዘ ኢኮኖሚስት የተሰኘው መጽሔት እነዚህን የመሳሰሉ ጉባኤዎች የሚሰናዱበትን ሁኔታ አብራርተዋል።
Usually they coincide with the economy or the country growing very rapidly and there being a lot of interest.
አብዛኛውን ጊዜ ከአገሩ ምጣኔ ሀብት ሁኔታ ጋር ይያያዛል፣ ማለትም ፈጣን እድገት ከሚያስመዘግብ ጋር። እንዲህ ያለ ምጣኔ ሀብት ባላቸው ሀገሮች ውስጥ ገብቶ ለመስራት ጠንካራ ፍላጎት ይታያል። በ ኢኮኖሚስት ሰፊ የሆነ ዓለም አቀፍ ተነባቢነት አለን። እንደ መልካም እድል ሆኖ የበዙ ከፍተኛ የንግድ ሥራ ኃላፊዎች ዘንድ እንደርሳለን። ለምንሰራው ሁሉ ደግሞ ለብዙ ባለድርሻዎች ትኩረት እንሰጣለን። ስለሆነም የሚያዳምጡን የንግዱ ማኅበረሰብ አባላት ብቻ አይደሉም። ፖለቲከኞች፣ ፖሊሲ ቀራጮች፣ መንግሥታዊ ያልሆኑ ድርጅቶችና የትምህርት ልሂቃን የመሳሰሉትም ያዳምጡናል።
ከዘ ኢኮኖሚስት ጋር በአጋርነት ይህን ጉባኤ የሚያዘጋጀው 250 የተሰኘ የኮሚኒኬሽን አገር በቀል ኩባንያ ነው። የኩባንያው ባለቤትና ሥራ አስኪያጅ አቶ አዲስ አለማየሁ ለቪኦኤ እንደገለጹት ጉባኤው እንዲዘጋጅ የሚጠይቁት እነማን እንደሆኑና ለምንስ እንደሚጠይቁ አስረድተዋል።
በጣም ብዙ ኢንትረስት አለ ኢትዮጵያ ውስጥ ኢንቨስት ለማድረግ ከተለያየ ቦታ ከተለያየ አቅጣጫ። ኢኮኖሚስት ደግሞ የሲኢኦ እና በዛ በላይ ደረጃ ያሉት ሰዎች ናቸው እዚህ ኢቨንት ላይ የሚመጡት። ዲሲዥን ሜከርስ ወሳኞች ናቸው። መጥተው አይተው የአገሩ ሁኔታ ከተረዱ በኋላ ወደ ኢንቨስትመንቱ መግባት የሚፈልጉ ሰዎች ናቸው እና እነሱ ናቸው ኢቨንቱን የሚጠይቁት።
የዘ ኢኮኖሚስት ቡድን ዛሬ ረፋዱ ላይ በሸራተን ሆቴል በሰጠው ጋዜጣዊ መግለጫ ላይ ከተሳተፉት መካከል ከፍተኛ የፕሮግራም አርታይ ኒኮላ ባውን ደግሞ የጉባኤውን ዋና ዓላማ አብራርተዋል።
And the purpose of the summit is to bring together Ethiopia's leading policy makers and business leaders.
የጉባኤው ዓላማ የኢትዮጵያ መሪ ፖሊሲ አውጪዎችን፣ የንግድ መሪዎችን፣ በኢትዮጵያ ውስጥ መዋለ ንዋያቸውን ሊያፈሱ ከሚፈልጉ ዓለም አቀፍ ኤክስፐርቶች ጋር ማገናኘት ነው። ኢትዮጵያ ሁለተኛውን የእድገትና የለውጥ ዕቅዷን ተግባራዊ ለማድረግ በምትንደረደርበት ወቅት ይህን ጉባኤ ማካሄዳችን መልካም አጋጣሚ እንደሆነ ይሰማናል። በመጪው መስከረም ወር ይህ ዕቅድ በይበልጥ ይብራራል። በዚህ አንድ ቀን ተኩል ጉባኤ ላይ ብዙ ርዕሰ ጉዳዮችን እንዳስሳለን። እነዚህም ከግብርና እስከ ኃይል ምንጭና እስከ ፋብሪካ የሚዘልቁ ይሆናሉ። እንዳልኩትም በጉባኤው ላይ አያሌ ተናጋሪዎች ይኖራሉ። ክቡር ጠቅላይ ሚኒስትሩም የመክፈቻና የእንኳን ደህና መጣችሁ ንግግር ሊያደርጉልን ተስማምተዋል።
በዚህ ጉባኤ ላይ ትኩረት ከሚያገኙ ርዕሰ ጉዳዮች መካከል የወደፊቱ የኢትዮጵያ ምጣኔ ሀብታዊ እድገት እድል ምን ይመስላል? መንግስት መር የልማት ሞዴል ቀጣይነቱ ምን ያህል አስተማማኝ ነው? በአሁኑ ጊዜ የግሉን የምጣኔ ሀብት ዘርፍ ያጋጠሙት ተግዳሮቶችስ ምን ናቸው? ቁልፍ በሆኑ ምጣኔ ሀብታዊ መስኮች የመዋለ ንዋይ ፍሰትን ለማበረታታት መንግስት ከዚህ የበለጠ ምን ሊያደርግ ይችላል የሚሉና ሌሎችም ይገኛሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ዋሽንግተን ዲሲ መልሰናል። እናንተ የነገ ሳይሆን የዛሬ መሪዎች ናችሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የአፍሪካ ወጣት መሪዎች ጅማሮን የማንዴላ ዋሽንግተን ፌሎሺፕ የዚህ ዓመት መርሃ ግብር ስብሰባ ከትናንት በስቲያ ከሰዓት በኋላ ዘግተዋል። ስብሰባው ከሰኞ እስከ ረቡዕ ለዘለቁት ቀናት ዋሽንግተን ዲሲ ውስጥ ተካሂዷል። በፕሬዚደንት ባራክ ኦባማ ነበር የተከፈተው። በመዝጊያው ስነ ስርዓት ላይ ተገኝቼ ነበረ። ፕሬዚደንት ባራክ ኦባማ የዛሬ 3 ዓመት ያስጀመሩት መርሃ ግብር ነው የአፍሪካ ወጣት መሪዎች ጅማሮ፣ ወይም በእንግሊዝኛ ስሙ ምህጻር ያሊ እየተባለ ይጠራል። በዚህ መርሃ ግብር የሚታቀፉ በተለያዩ ዘርፎች የተሰማሩ የአፍሪካ ወጣቶች ወደ ዩናይትድ ስቴትስ እየዘለቁ በተለያዩ የትምህርት ተቋማት፣ የመንግሥት የሕዝብና የግል መስሪያ ቤቶችና ንግዶች፣ እንደዚሁም መደበኛ ዜጎች መኖሪያ አካባቢዎች እየተገኙ የአሜሪካን ሕይወት ልምድ ይቀስማሉ። 500 ወጣት አፍሪካውያን መሪዎች የተሳተፉበት በማንዴላ ዋሽንግተን የተሰየመው ይህ የግንኙነት መርሃ ግብር ሁለተኛው ዙር ላለፉት 6 ሳምንታት ሲካሄድ ቆይቶ የማጠቃለያ ጉባኤውን ካለፈው ሰኞ እስከ ትናንት ረቡዕ በነበሩት 3 ቀናት አካሂዷል። በፕሬዚደንት ባራክ ኦባማ የተከፈተው ስብሰባ በመጪው የአፍሪካ ትውልድ ላይ አቅምን ሁሉ የማዋልን አስፈላጊነት የዳሰሰ የተወካዮች ምክር ቤትና የሕግ መወሰኛ ምክር ቤቱ አባላት የተገኙበት፣ ልምዳቸውን ያካፈሉበት፣ ከፕሬዚደንቱ ጋርም ውይይት የተካሄደባቸውን መድረኮች አስተናግዷል። ተሳታፊዎቹ በሶስቱ ቀናት ስብሰባቸው በቡድኖችና በአህጉራዊ አካባቢዎችም እየተከፋፈሉ በመንግስት አስተዳደር ውስጥ የተጠያቂነትና የግልጽነት አስፈላጊነት፣ የሰብአዊ መብቶች ጥበቃ፣ ስራ ፈጠራን በመደገፍ የምጣኔ ሀብት ድሎችን ማስፋት በሚሉ ርዕሶች ላይ ሰፋፊ ውይይቶች፣ የሐሳብና የልምድ ልውውጦች ተካሂደዋል። የግሉ ዘርፍ አባላትና መንግስታዊ ያልሆኑ ተቋማት ኤክስፖ ከፍተው ራሳቸውን ከወጣቶቹ የአፍሪካ መሪዎች ጋር አስተዋውቀዋል። የዘንድሮው መርሃ ግብር ሲጠናቀቅ በተሳታፊዎቹ መካከል ከተገኙ የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣናት መካከል የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ የማነቃቂያና የራሳቸውንም ልምድ ያካፈሉበትን ንግግር አድርገዋል።
You represent the energy, the optimism, the strength, the future of the
እናንተ የመላ አፍሪካን ኃይል፣ የወደፊት ብሩህ ተስፋ፣ ጥንካሬና እጣፈንታንም ነው የምትወክሉ።
ሚኒስትር ሊንዳ ቶማስ ግሪንፊልድ ከወጣቶቹ መሪዎች ከያሊት ሳታፊዎች ጋር ሲነጋገሩና መልእክቶቻቸውን ሲያስተላልፉ የነበሩት እንደ ጓደኛ፣ እንደ ቅርብ ወዳጅ እንጂ እንደ አንድ የአሜሪካ ከፍተኛ ባለስልጣን አልነበረም። ወጣቶቹ ባላቸው ተሰጥኦ በየዕለቱ ሲያሳዩአቸው በነበሩ ተግባሮቻቸው ይበልጥ እያስደነቋቸው እንደሚሄዱ ይነግሯቸው ነበር። ቀልድም እየደባለቁ ይናገሩ ነበር። እነዚህ ወጣቶች የሚሳተፉበት መርሃ ግብር በኔልሰን ማንዴላ መሰየሙ ታላቅ ምሳሌነት ያለው መሆኑን ጠቁመው ከማንዴላ ጋር ስለተገናኙበት ሁኔታ ተናግረዋል። ማንዴላ ከእስር ሲወጡ እርሳቸው ወደ ፓኪስታን ከፍተኛ ዲፕሎማት ተደርገው እንደነበርና ፓኪስታን ውስጥ አንዲት ጥቁር ከፍተኛ ዲፕሎማት ሆና መሾሟን ለመቀበል ያዳግታቸው እንደነበረ ባለሥልጣናቱ ብዙ ጊዜም ይህንን ለሀገሪቱ ባለሥልጣናት ማስታወስ እንደነበረባቸው አስታውሰዋል። ይህ ታዲያ ማንዴላ ለሕዝባቸው ዓለም ስላደረገው ትግል ምስጋና ለማቅረብ ከሀገር ሀገር ይዞሩ ነበርና እርሳቸው ወዳሉባት ፓኪስታንም ጎራ ያሉ ጊዜ እጅግ በርካታ ቁጥር በተሰበሰበበት አዳራሽ ሊንዳ ቶማስ ግሪንፊልድን አዘጋጆቹ ወስደው ከፊት እንዳስቀመጧቸው፣ ማንዴላም ከመድረኩ ወርደው እያንዳንዱን ሰው ሲጨብጡ እርሳቸውንም መንግሥታቸው ስላደረገው አመስግነው እንደጨበጧቸው ተናገሩ። ከዛን ጊዜ ጀምሮ ታዲያ እጅን ታጥቤ አላውቅም አሉ ቶማስ ግሪንፊልድ። የእጃቸው ልስላሴ የማንዴላ እስከ ዛሬ ይሰማኛል አሉ። ማንዴላ እስከ ዛሬ ይሰሙናል፣ አብረውንም አሉ ብለዋል። የማንዴላ የጥንካሬ ውርስ ጥቅም ለመላው ዓለም እንደሆነ የተናገሩት ግሪንፊልድ ወጣቶቹ የተሳተፉበት መርሃ ግብር ያንን የማንዴላ ውርስ እንደሚያቀዳጃቸው አመልክተዋል።
And you are so much a part of that legacy.
እናንተ የዚያ ውርስ አካል ናችሁ። ሁላችንም የዚያ ውርስ አካላት ነን። ያንን ውርስ ኖረነዋል።
ይህ መርሃ ግብር ለምን እንዲህ አይነት ኃይለኛ ስም እንደያዘና እናንተም የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች እንደሆናችሁ ምክንያት አለው።
The reason why this program carries such a powerful name and why you are the Mandela Washington.
ምክንያቱም በተከታታይ እያስደነቃችሁን እንዳላችሁ ናችሁ። እናንተ የማንዴላ ዋሽንግተን ፌሎ ናችሁና ይህንን ስም በክብር ከፍ አድርጋችሁ ልትጠሩበትና ልትይዙት ይገባችኋል።
በዚህ የያሊ መድረክ ላይ ወጣቶቹ ለፕሬዚደንቱ ያቀርቧቸው የነበሩ ጥያቄዎች እንዳስደነቋቸው፣ እርሳቸው በእነርሱ ዕድሜ እንዲህ አይነት ጠንካራ ጥያቄዎችን አንስተው የአሜሪካን ፕሬዚደንት ለመጠየቅ እድሉ እንዳልነበራቸው፣ ወጣቶቹ ያንን ያደረጉት መሪዎች በመሆናቸውና መሪ ደግሞ ደፋር በመሆኑ እንደነበር ተናግረዋል። ሊንዳ ቶማስ ግሪንፊልድ በዚህ መርሃ ግብር ወቅት 40 የሚሆኑ ተሳታፊዎችን የንግድ እቅዶች ማየታቸውንና ወጣቶቹን ማግኘታቸውን፣ ወጣቶቹ ተወዳድረው ማሸነፋቸውንና ለመንቀሳቀሻም ከአሜሪካ አፍሪካ የልማት ፋውንዴሽን እያንዳንዳቸው የ25,000 ዶላር ሽልማት ማግኘታቸውን አመልክተዋል። እነዚህ ከአህጉሪቱ 22 ሀገሮች የወጡ የንግዱ ሐሳብ አፍላቂዎች ከትምህርት እስከ ታዳሽ ኤነርጂ፣ የሸክላ ሥራ፣ የንግድ ክህሎት ያሉትን አካባቢዎች የሸፈኑ መሆናቸውንም ተናግረዋል። ሚኒስትሯ ወደ አፍሪካ ተጉዘውም በተሰጣቸው ጥሪት ያደረጉትን እንደሚያዩላቸው ቃል ገብተዋል። ያሊ ለወጣቶቹ ከሚያስገኘው ጥቅሞች መካከል ግንኙነት መሆኑንም ጠቁመዋል።
The connections that you make here, the network that you create will
እዚህ የምታደርጓቸው ግንኙነቶች፣ የምትፈጥሩት መረብ አፍሪካን ወደፊት ያስፈነጥራታል።
ወጣቶቹ በብዙ መረጃ መታጠቃቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ ለመሆኑ ያሊ ለወጣቶቹ የሰጣቸው ምንድነው ተናግረዋል።
What Yali has done is it has given you additional tools. It's given you additional resources.
ያሊ ያደረገው ምንድነው? ተጨማሪ ዘዴዎችን አስተጣጥቋቸዋል። ክህሎቶቻችሁን ማድረቅ እንድትችሉ ለማህበረሰቦቻችሁም አስተዋጽኦአችሁን ማበርከታችሁን እንድትቀጥሉ የሚያስችሏችሁን ተጨማሪ አቅምና ሀብት ሰጥቷችኋል።
ፕሬዚደንት ኦባማ አዲስ አበባ በነበሩ ጊዜ ከተናገሩት ቀንጭበው ለወጣቶቹ የአፍሪቃ መሪዎች አካፍለዋል። ፕሬዚደንቱ አፍሪካ የነበሩ ጊዜ ወጣቶቹ አሜሪካ ነበሩ።
What the president said is that young people with new energy, new insights must be given the opportunity.
ፕሬዝደንቱ ያሉት ምንድነው? አዲስ ኃይል፣ አዳዲስ ሐሳቦች ያሏቸው ወጣቶች ይመሩ ዘንድ እድሉ ሊሰጣቸው ይገባል ነው ያሉት።
ንግድም ስሩ አሉ ረዳት ሚኒስትሯ። በመንግስት መስሪያ ቤቶችም በህዝባዊ ተቋማትም ወይም በፖለቲካው መድረክ ስሩ። ይህ የፕሬዝደንቱ አባባል እርግጥና እውነት ነው። እናም አሉ ግሪንፊልድ,
And let me be clear with you. That you are not leaders of tomorrow. You are.
And neger begilts lingerachu. Nante ye nega mariyoch aydellachum. Nante ye zare mariyoch nachu.
Innam beyemmi samarrubet maskullu wettatochu hasab aflaqi fana waginna mari indihonu indemitabqubacho Miss Greenfield wettatochun asasbawal. Bezihu yemezgaw sinesrat madrek lay Nelson Mandela gar beqirb yeserrut beqirb yemiyawqachawna yawayayuachaw menebaru ye zare yewch gudday mesraya betu ye hizb diplomasi reddat minister Richard Stengel ejig annakaqi nigigir adirgawal. Kemandela tinkariyoch mekakkel gize sillewot unet siqayer Mandelam astesasaba ቸውንም መለወጥና ከጊዜው ገዢ ዑነት ጋር ማስተካከል የሚችሉ ሰው መሆናቸውን በማስረጃ አስተዋውሰዋል። በመርሃ ግብሩ ላይ በኔልሰን ማንዴላ ህይወት ላይ ያተኮሩ ጥናታዊ ፊልሞች ታይተዋል። በዘንድሮው የያሊ ዝግጅት ላይ በተለያዩ ዘርፎች የተሰማሩ 12 ኢትዮጵያውያን ተሳትፈዋል። በተለያዩ ዝግጅቶች እያዝናቸው እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ1431 መካከለኛ ሞገድ እየተላለፈላችሁ ያለውን ከሰኞ እስከ አርብ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ሙዚቃን ጋብዛችሁ አያሌው መስፍን ፍቅር አይደለም ወይ የጽዮን ግርማ ምርጫ ነው። እነሆ ተጋበዙ። ዝግጅታችን እስከ ምሽቱ አንድ ሰዓት ይቀጥላል። ጥቂት ደቂቃዎች ወይም ሰከንዶች ይቀሩናል። ለማንኛውም አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። ከ1468 ከ1556 ዓ ም በኢትዮጵያ አቆጣጠር የኖረው ጣሊያናዊ ቀራጺ፣ ሰዓሊ፣ ገጣሚ፣ አርክቴክትና መሐንዲስ ማይክል አንጀሎ አንድ የተናገረው ድንቅ አባባል አለ። ለዛሬ ተብሎ ወጥቶ ያገኘሁት ለብዙዎቻችን ከፍተኛው አደጋ ኢላማችን እጅግ ከፍ ብሎ በመራቁ ምክንያት አለመድረሳችን ሳይሆን እጅግ ዝቅ በማለቱ የምንነቃው መሆኑ ነው ብሎ ነበር ማይክል አንጀሎ። ነገ አዲስ አበባ ከፍተኛ ሙቀቷ 11 ዝቅተኛ 10 ከፍተኛ ሙቀቷ 18 ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። ዝናባማና ነጎድጓዳማ ትሆናለች ይላል ከኢንተርኔት ያገኘሁት ትንበያ። ዶላር ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ78 ሳንቲም ተመንዝሯል። አበበ ቢቂላ በህይወት ቢኖር ኖሮ ዛሬ 81ኛ ዓመቱን ይጀምር ነበር። በ1927 ዓመተ ምህረት ሐምሌ 30 ነበር የተወለደው። በ1947 ዓመተ ምህረት ዛሬ የዛሬ 60 ዓመት ማለት ነው ሶኒ ኩባንያ የመጀመሪያዎቹን ራዲዮቹን ለገበያ ወጣ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። እስከ ምሽቱ 3 ሰዓት በዚሁ እንሰናበታችኋለን። ጽዮን ግርማ፣ ቮቴክ ዞርኒያክ፣ እኔም አስተናጋጃችሁ ሰለሞን አባተ።
This program has come to you from the Voice of America, Washington.